ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የወንጌል ትምህርት ዋጋው ሰማያዊ የሆነ እምነት በሚል ርዕስ ላይ ተመሰረተ ነው። በዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ይላል አምላክ ቃል። በአንድ ጽሑፍ ላይ እንዲህ የሚል ነገር አነበብኩ። ዩናይትድ ፕሬስ የተባለ የዜና ምንጭ በአንዲት መሃል ከተማ በሚገኝ ሆስፒታል የሚሰሩ ባለሥልጣኖች ያገኙትን ትልቅ ስህተትና በዜና የዘገበውን እንዲህ ሲል ይገልጠዋል። ሆስፒታሉ ለ35 ዓመታት ያህል በሽተኞቹን ከእሳት አደጋ ለማዳን መከላከያ ይሆነኛል ብሎ የሚተማመንበት የነበረው የእሳት አደጋ መከላከያ መሳሪያ ነበር። ውድ አድማጮች፣ ይህ የእሳት አደጋ መከላከያ ከከተማው የውሃ መስመር ጋር ሳይገናኝ ከሆስፒታሉ 4 ጫማ ርቀት ላይ ብቻ ተዘርግቶ ውሃ ከሚያገናኘው ውሃ ከሚያመጣለት መስመር ጋር ሳይነካካ ለዚህ ያህል ዘመን እንደቆየ ዘገባው ያስረዳል። የሆስፒታሉ ሰራተኞቹም ሆኑ በሽተኞቹ ይህንን መሳሪያ በመተማመን ከእሳት ቃጠሎ ያድነናል እያሉ 35 ዓመት በዚህ የእሳት መከላከያ መሳሪያ ተማምነው ኖረዋል። እሳት ቢፈጠር የእሳት መከላከያውን በመጠቀም ከእሳት አደጋ ሊድኑ እንደሚችሉ እርግጠኞች ነበሩ። ይሁን እንጂ ይህ እምነታቸው ከንቱና ከእሳት አደጋ የሚያድን እንዳልሆነ ታሪኩ ያስረዳል። በአይናቸው የሚያዩት የእሳት አደጋ መከላከያው በውድ ዕቃ የተሰራ ያሸበረቀና ደግሞም በጥሩ ሙያ ባለሙያዎች የተሰራ ዕቃ ነበር። ይሁን እንጂ እሳቱን ለማጥፋት ከሚያስችለው ውሃ ጋር ምንም ግንኙነት አልነበረውም። ይህ ምሳሌ ለእኛ ትልቅ ትምህርት የሚሰጠን ይሆናል። እምነታችን በማን ላይ ነው? እምነታችን በእምነት ላይ ነው ወይንስ በእግዚአብሔር ላይ ነው? እምነት ብዙ መልክ አለው። ውድ አድማጮች፣ እግዚአብሔርን የማያምኑ ሰዎች የእግዚአብሔርን ቃል እየተጠቀሙ እደግማለሁ፣ የሰው አይምሮ የሚያምነው የሚያስበውና የሚመኘውን ነገር ለማግኘት የሚያስችለውን እምነት በራሱ በሰውየው አይምሮ በራሱ በመተማመን የሚሰራ እንደሆነ አድርገው ያቀርባሉ። የሃያ ሃይማኖት እምነት አይደለም። እንዲህ የመሰለው እምነት የእግዚአብሔር ሰዎች ከእግዚአብሔር ከአምላካቸው ጋር የኖሩትን ሕይወት ሊያኖር የሚችል እምነት አይደለም። መንፈሳዊ የሚያደርግ እምነት አይደለም። ዋጋው ከእግዚአብሔር የሆነውን ሰማያዊውን ነገር የሚያስገኝ አይደለም። እንዲህ ያለው አይነት እምነት እግዚአብሔር ደስ የሚሰኝበት እምነት አይደለም። ይህ ብቻ አይደለም። ውድ አድማጮች፣ ዛሬ በማካፈላችሁ ትምህርት ላስረዳ እንደምሞክረው እንደዚህ ባለ መንገድ ያመኑ ሰዎች ሁሉ የሚጠመዱበት ወጥመድ እጅግ ታላቅና ከባድ ነው። እንዲህ በመሰለ እምነት ውጤት አገኘው፣ ሙሉነት ተሰማኝ፣ በምሰራው ስራ ሁሉ በራሴ መተማመን አቅሜ ዳበረ፣ አሁን በተሳካ ዓላማ ወይም ደግሞ ራእይን በሚያሳካልኝ ዓላማ እይታ ተሞልቻለሁ፣ ገንቢ ሀሳብ በልቤ በአይምሮ ያለ ስሜቴ ሁሉ የተጋጋለ ነው ሊሉ ይችላሉ። እንዲህ በመሰለ እምነት እግዚአብሔር ሰውን እንደታዘዘ፣ እግዚአብሔርን እንደተከተለ፣ እግዚአብሔርን እንዳመነ መናገር አይቻልም። የሰው አይምሮ የሚያስበው የሚመኘው ደግሞም አይምሮውን የሚይዝበት ገንቢና ጥሩ ነገር ለአይነ ህሊናው ጉልበት እንዲሆነው ይፈልጋል። ጠንከር ወዳለው ደረጃ በዚህ መንገድ በመራመድ ወደ ሰይጣናዊና ጥንቆላ መሰል የሚሄዱት ደግሞ የሰው አይምሮ የሚያስባቸውን ነገሮች ማግኘቱ ላይ ሳይሆን የሚያተኩሩት የሰው አይምሮ በአይነ ህሊና የማየቱ ነገር ላይ ያተኩራሉ። ስለዚህ ሁለት አይነት የእምነት ልምምድ ሰዎችን ለማምኖቹ ገንቢ የሆነ መልካም ሐሳብን በአይምሯቸው በመሞላት ያንን ቃል በማሰላሰል እነዚህ ነገሮች ይሆኑልናል የሚል እይታ አላቸው። ሌሎቹ ደግሞ አይነ ህሊና ላይ ያተኩራሉ። በአይነ ህሊና የምንመኘውን ነገር ከሳል ነው ያንን ነገር ምንነቱን አጥርተን በአይነ ህሊናችን ካየን ታሪክ ሆኖ ይወለድልናል ብለው ያምናሉ። አይነ ህሊና የሰው ምኞት የሚረገዝበት የሰው ምኞት የሰውን ፍላጎት ታሪክ ለማድረግ ጽንሰት የሚካሄድበት ስፍራ ነው። መጽሐፍ ቅዱሳችንም ምኞትን አስመልክቶ ሲናገር የኃጢአት እናት እንደሆነች ህሊናን ይናገራል። ምኞትን የኃጢአት እናት እንደሆነች ይናገራል። በያዕቆብ 1:15 ላይ ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ስለዚህ ሰዎች ኃጢአት ከመስራታቸው በፊት ያንን ኃጢአት እንዲወዱት እንዲያደርጉት የዛን ኃጢአት መልካምነትና የሚያመጣውንም ጥቅምና እርካታ በአይነ ህሊናቸው በምኞታቸው ውስጥ ከተሳለ ነው ያንን የሚያደርጉት። ይህችን ምኞትን ለማስቀፍቀፍ ሰዎች የሚያደርጉት ነገር አንዳንዱ በቃል ሌላው እንደ ስዕል በአይነ ህሊናቸው የሚፈልጉትን ነገር በመሳል በእንደዚህ ያለ አመለካከት ይሰራሉ። ብዙ ሰባኪዎች ዛሬ አገልጋዮች ይህንን ዘዴ ክርስቲያኖች ለመበልጠግና ጤናማ ህይወትን ለመኖር ለተሳካ ህይወት እንደሚያገለግላቸው አምነውበት ያስተምሩታል፣ ይሰብኩታል። ከላይ ባቀረብኩት ምሳሌ መሰረት የእሳት አደጋው መከላከያ መሳሪያ ከውሃ እንዳልተገናኘ ሁሉ እንዲህ ያለው እምነት ከእግዚአብሔር አምላክ ጋር የሚያገናኝ እምነት አይደለም። ሰው ያለ መንፈስ ቅዱስ ያለ እግዚአብሔር ፈቃድ የራሱን ምኞት ለማሟላት አይነ ህሊናን በመጠቀም ምኞትን በማርገዝ ፍላጎትን ለማራመድ የሚጠቀምበት ዘዴ ለሰይጣናዊ ስራት ለጨለማ ኃይላት እንዴት እንደሚያጋለጥ እንመልከት። ይህ እንዴት እንደሚሆን በየሀገሩ እንደ ባህሉ ሰይጣን ሰዎችን የሚያጠምድበትን ዘዴዎች በጥቂቱ ምሳሌ ላሳያችሁ። በሀገራችን ሴቶች ቡና ከጠጡ በኋላ ቡና የጠጡበትን ሲኒ በውስጡ የቀረውን ጭላጭ የቡና ተላ በሲኒው ግድግዳ ቅርጽ እንዲሰራ ካደረጉ በኋላ ሲኒው ሲጠጡ ለነብይ ቢት ይናገሩላቸዋል። ያንን ተላ እየተመለከቱ ትኩር ብለው እያዩ ባልታገኛለሽ እንዲህና እንዲህ ይሆንልሻል እያሉ ለሴቱም ለወንዱም ይጠነቁላሉ። በቡናው ሲኒ ላይ ያለው አተላ ከሰውየው ማንነትና ታሪክ ጋር ምንም የሚያገናኘው ነገር የለውም። ቡና በተከልነቱ በዘርነቱ በውስጡ እንዲህ ያሉ አይነት ምስጢሮችን የመግለጥ ባህሪ ወይም ደግሞ የኬሚካል ኔቸሩ እንደዚህ ያለ ነገር እንዲኖረው የሚያደርግ ነገር ፈጽሞ የለውም። የቡናው አተላ እየተመለከቱ ያንን ቅርጽ እያዩ ሰይጣናዊ ትንቢት ለሚናገሩ ሰዎች ለመተንበያቸው ዳድማጮች ትልቁ ምክንያት ከቡናው አተላ ሳይሆን የሚገኘው የቡናውን አተላ ቅርጽ በመጠቀም አይነ ህሊናቸው አትኩሮ በማየት እንዲመሰጥ እንዲወሰድ በማድረጋቸው ከመናፍስት ዓለም ጋራ የሚያገናኝ ሁኔታ ውስጥ ስለሚገቡ ነው። ይህን አሰራር በሰው መዳፍ ላይ ያሉትን መስመሮች በተመሰጠ አይን ህሊና በመመልከት የተበጠሱ ቅጠሎችን መስመሮቹን በማየት እንዲሁም የሞራ ቅርጾችን በመመልከት የሚታይ ይሆናል። ነገር ግን ሞራ ገላጩም ይሁን ቅጠል በጣሹ የቡና ተላ ተመልካቹም ይሁን የእጅ መዳፍ አንባቢው ሁሉም የሚመለከቱት አሰራራቸውን የሚጠቀሙበትን መሳሪያ አንዱ እጅን አንዱ ቅጠልን አንዱ የስበሲኒ ላይ ያለ ቡና ተላን ሌላው ሞራን ይመልከት እንጂ አሰራሩና ሚስጥሩ ያለው ሰዎች በነዛ ነገሮች አይነ ህሊናቸው ሲመሰጥና ሲወሰድ የሚገናኙቸው መናፍስት ጋራ ነው እንደሆነ እንመለከታለን። አንዲት ሴት የጓደኛዋ እናት የቡና ሲኒያ ተላን በመመልከት ለሰው ሁሉ ሲናገሩ የቻሉበት ጥበብ አስደንቋት እስኪኔም ልሞክረው በማለት ሴቲቱ እኚህ የጓደኛይቷ እናት እንዳደረጉት ማድረግ ስትጀምር ሰይጣናዊ ራእይ ስለ ሰዎች ማየት ትጀምራለች። በዚህ ነገር የተለከፈችበት ልክፍት የቡና ሲኒም ሳታይ እንደዚሁ ሳትመለከት የሰዎች ጉዳይ የተገለጠላት ትመረበሽ ትጀምራለች። እንዴ በቃ ቃልቻ ሁኝ የቀረው አይደለም በማለት ይህንን ነገር ለማቆም ብትፈልግ አንዴ ለከፋት የተጠናወታት አብሯት የተጣበቀ መንፈስ እንዴት ይላቀቃት። እና በዚህ አይነት ሁኔታ ችግር ውስጥ ሳለች ሰዎች እንዲጸልዩላት እንደጠየቀች የሰማሁትን ምስክርነት አስታውሳለሁ። ናፖሊዮን ሂል የተባለው ሰው Think and Become Rich የሚል መጽሐፍ የጻፈ ሰው ነው። ይህ ሰው ለብዙ ሰዎች ባለጠጋ የሚሆኑበት ሚስጥርና መንገድ ያስተማረ ሰው እንደሆነ ከዚህ በፊትም እንዳነሳው አስታውሳለሁ። ናፖሊዮን ለራሱ ባለጠጋ ለመሆን ሌሎችን ባለጠጋ የሚሆኑበትን መንገድ ያስተማረበት ዘዴ ሚስጥሩ በአይነ ህሊና ላይ የተመሰረተ ነው። ይህንን እያደረገ በነበረበት ወቅት መናፍስት ይታዩት እንደነበረ የሚናገሩ መጽሐፍቶች እንዳነበብኩ አስታውሳለሁ። ናፖሊዮን ሂል በአይነ ህሊና ምኞትን ለመጽነስ በተለማመደው ልምምድ ውስጥ የሚታዩትን መናፍስት አማካሪዎች ይላቸው ነበር። እነርሱም ራሳቸውን በምድር ላይ ዝነኛ በነበሩ ሰዎች ስም ራሳቸውን ያስተዋውቁት ነበር። የጉዱጉድ ከላይ እንዳወሳሁት እንዳወሳሁት ሴት አይነት የአይነ ህሊና ልምምዱን ሳደርግም እንዲሁ የመጡ ባለበት ቦታ ሁሉ እነዚህ አማካሪዎች የሚላቸው በሰው ስም በታወቁ ሰዎች ስም የሚጠሩት መናፍስት አጋንንቶች እየመጡ ያማክሩት እንደነበረ ይናገራል። ውድ ወገኖቼ ዛሬ በቤተ ክርስቲያን አይነ ህሊናን እየተጠቀሙ እምነት የሚሰራው እንደዚህ ነው፣ የተመኘኸውን ነገር የምታገኘው እንዲህ ነው ይላሉ ብዙ አገልጋዮች ያስተምራሉ። አይነ ህሊና ሰዎች አገልግሎታቸውን የሚያሳድጉበት ባለጠጋ ሆኖ ለመኖር ጤናማ የተሳካ ህይወት ለመኖር የሚቻለው በአይነ ህሊና ሰዎች ምኞታቸውን ከሳሉት ካዩት በዚያ ራይት በመመሰጥ ከተወሰዱ ነው በማለት በገሃድ ይህንን ትምህርት ዛሬ በቤተ ክርስቲያን በጽሑፍም በቃልም ያስተምራሉ። ዮንጊቾ የተባለው ሰው አንዲት ሴት ባል እንደምትፈልግ ተነግረዋለች። የምትፈልገው ባል ምን አይነት እንደሆነ ከነገረችው በኋላ ዮንጊቾ ይህን ባል ለማግኘት ያስተማራት በአይነ ህሊና የምትመኘውን ባል የማየትን ሚስጥር ነበር። ወደ እግዚአብሔር መጸለይን አልነበረም። በአይነ ህሊናዋ ያንን የሳለችውን ባል እየተመለከተች እንድትቆይ ከነገራት በኋላ ሴቲቱ የምትመኘውን ባል እንዳገባች The Fourth Dimension በሚለው መጽሐፍ ውስጥ ዘግቦታል ራሱ። ይህ መጽሐፍ በየቦታው ሰዎች አዛችሁ ልታነቡት የምትችሉት እውነተኛ ታሪክ ነው። ይህ አስተማሪ አንድ የቤተ ክርስቲያኑ አባል ዳቦ ቤት የነበረው ሰው እየከሰርኩ ነው በማለት ምክር ፍለጋ ወደ እሱ ጋር ይመጣል። ዮንጊቾ ያንን ሰው ቆጣ ባለም አይነት መንፈስ ሆኖ ብር ስትቆጥር ማየት አልቻለም ይለዋል። ሰውየው እንደተነገረው ካደረገ በኋላ ብር የመቁጠር ልምምድን በአይነ ህሊናው ከተለማመደ በኋላ በቀጣዩ ጊዜ ብዙ አስራት ይዞ ቤተ ክርስቲያን መጣ ይላል። አንድ የህንድ እምነት ተከታይ የሆነ ሰው ሳይንቲፊክ ፕሬየር በሚለው መጽሐፍ ውስጥ ባል የምትፈልግ ደግሞ ሴት ትመጣለታለች። ልክ ዮንጊቾ ጋር እንደመጣች ዮንጊቾ ጋር ሄደችው ሴት አይ ቢሊቭ አስተማሪ ነው የፈለገችው ባሏ። ረዘም ያለ ሰው አትሌቲክ የሆነ ሰው ይመስለኛል። እርግጠኛ አይደለሁም ዝርዝሩን፣ ነገር ግን ታሪኩ እውነተኛ እንደሆነ መረዳት ይችላላችሁ። እዚህ ደግሞ የህንዱ እምነት ተከታይ የሆነው ፕሮፌሰር ጋር የመጣችው ሴት ደግሞ የምትፈልገው ባል ሐኪም ነው እና አትሌቲክ የሆነ ሰው ነው እና የምትፈልገውን ባል እንዴት እንደምታገኝ ስትጠይቀው በአይነ ህሊናዋ ይሄንን ሰው እየሳለች እና ይሄ ሰው ሲያየኝ ያውቀኛል ሳየው አውቀዋለሁ እያልሽ ማታ ማታ ተኝ ይላታል። የአይነ ህሊና ህግን በጣም የሚለማመዱ ሰዎች አንድ ትልቅ ሚስጥር ለሰዎች እንዲገባ የሚያስፈልገው ነገር ቢኖር አይነ ህሊና በሾረና በጠራ ሁኔታ የሚሰራው ክሪቲካል የሆነው ሪዝኒንግ የሚካሄድበት የአይምሯችን ክፍል ሲፈዝና ሲደክም ነው። በነገራችን ላይ መዳፍም ሆነ ቅጠል ማንበብ ይሁን ሞራ ገላጭ ወይም የሲኒያተላ ተመልካቹ አይምሮን ፈዘዝ ለማድረግ የሚደረግ አሰራር ነው። በአብዛኛው ሰይጣን የሚሰራቸው ስራዎች በሙሉ የሰውን ሪዝኒንግ የሚያመክንና ባዶ የሚያደርግ ሆኖ የሰው አይምሮ ሲፈዝ በዚያን ጊዜ መናፍስቶች በዛ ሰው የህይወት ውስጥ ኮሽን እንዳያረግ አይምሮውን ፓሲፋይ አድርጎ ከሰጣቸው እንዲጠቀሙበት ካመቻቸላቸው መናፍስቶች በዛ ሰውዬ ውስጥ የሚፈልጉትን ነገር ሁሉ ያደርጋሉ። እንዲያ የሚፈልጉትን ያሳዩታል፣ እንዲሰማ የሚፈልጉትን ይሰማል፣ እንዲሆን የሚፈልጉትን ያደርጉታል። ይሄ የሰይጣናዊ አሰራርን ምናልባት ለማስተማር እኔ ብዙ ሸክሙም የለኝም፣ ግን ለማስተማር እግዚአብሔር ቢፈቅድልኝ ወደፊት በዝርዝር ላሳያችሁ የምችለው ነገር ነው። ውድ አድማጮች ይህ ሂንዱ የሆነ ሰው በዚህ ሳይንቲፊክ ፕሬየር በሚለው መጽሐፉ ላይ እንደዘገበው ይህችን ሴት በአይነ ህሊናዋ ማታ ማታ ስትተኛ ይህንን የምትመኘውን ሰው እንድትመለከት ይጋብዛታል። በእንደዚህ ያለ መሰረት ከተለማመደች በኋላ ያንን በአይነ ህሊናዋ ያየችውን የሳለችውን ባል አገባች ይላል። ውድ አድማጮች፣ ዛሬ ሩቅ ምስራቅ እምነትን የና የክርስትና እምነት በልምምዳቸው አጋብተው የክርስቶስን ወንጌል ከሂንዱይዝም ልምምድ ጋር ቀይጠው የሚያስተምሩ ብዙ አገልጋዮች እና ሰባኪዎች አሉ። ይህ ነገር የሚሰራ ከሆነ የምንመኘውን ካስገኘልን ችግሩ ምንድን ነው የምንል እንኖር ይሆናል። ዮንጊቾም በአንድ ቪዲዮ ላይ ራሱ ሲናገር እኔ ራሴ በቪዲዮ ላይ እንደሰማሁት እንዲህ ብሎ ነበር፣ አንዳንድ ሰዎች አንተ የምትጠቀምበትን ይህንን አሰራር ዓለማውያንም የሆኑ ሰዎች ይጠቀሙበታል ይሉኛል። እኔም ለምን እነርሱ ብቻ ይጠቀሙበታል እኛ ልንጠቀምበት እንችላለን የሚል መልስ ነው የሰጠኋቸው ይላል። እንዲህ በመሰለ መንገድ እምነትን የተመኙትን ማግኘት እንደሚቻል የምትቀበሉ ሰዎች ዛሬ በጌታ ጸጋና ፍቅር ልምከራችሁ። ይህ ሰይጣናዊ አሰራር ነው። በዚህ መንገድ ሄዶ መናፍስት የማይለክፉት ማንም ሰው የለም። ዮንጊቾ ለተቀበሉት የታወቀና የተከበረ አገልጋይ ነው። ነገር ግን የክርስቲያኖች ወንጌል የመጽሐፍ ቅዱስ እውነት አይደለም። ከላይ የጠቀስኳቸውን አይነት አሰራሮች በሰፊው የሚጠቀምበት የነበረ አሰራር በመጽሐፍቶች ውስጥ በብዙ ቦታ ላይ ይታያል። የእርሱን ልምምድ እንደ ወንጌል እየወሰድን እንደ እግዚአብሔር ቃል እያመንን ብንመላለስ ዮንጊቾ ከሰይጣን እስራት አያድነንም። በእግዚአብሔር ዙፋን ፊት ወደፊት ስንጠየቅ እኔና እናንተን ከፍርድ ሊያድነን አይችልም። አማኞችና አገልጋዮች ለምን በዚህ መንገድ ለመሄድ እንደሚገደዱ ብዙ ምክንያት ሊሰጥ ይችላል። እኔ እንዳስተዋልኩትና እንደገባኝ የክርስቶስን ወንጌል ለብልጥግና፣ ለፈውስ ማግኛ፣ ለተሳካ ኑሮና ሕይወት ማራመጃ የሚያደርገው ሁኔታ ወደ ቤተ ክርስቲያን ከመጣባቸው ጊዜያት ጀምሮ የመጡ ችግሮች ናቸው። ይህ ልክፍት በመንፈስ ቅዱስ ጸጋ የተጀመሩትን መልካም እንቅስቃሴዎች በሙሉ ለሰይጣናዊ አሰራርና ልምምድ ያጋለጠ ችግር እንደሆነ እንመለከታለን። እንደ እግዚአብሔር ቃል እምነትን አስመልክቶ ምሳሌዎቻችን የሆኑት እንደ ደመና እኛን የከበቡን ቅዱሳን ናቸው። ውድ አድማጮች፣ ከእነርሱ መካከል አቤልን፣ ሄኖክን ባለፈው ጊዜ ተመልክተን ነበር። የእነዚህ ቅዱሳን እምነት የተገለጠው እምነታቸው ለእነርሱ በሚያተርፈው ነገር ሳይሆን እነርሱ ከሚያምኑትና ከሚያመልኩት አምላክ አንጻር ነበር። የእግዚአብሔር ሰዎች የሚለማመዱት እምነት ዋጋውም ሆነ ተመኑ በእምነታቸው የሚያገኙት ነገር ሳይሆን እግዚአብሔር መታዘዛቸውና እንደ እግዚአብሔር ሐሳብና ፈቃድ መኖራቸው ነው። ስለዚህ እምነታችን አንዳንዶቻችንን ለስራት ለመከራ ያጋልጠናል። አንዳንዶቻችንን በእምነታችን እግዚአብሔር በሕይወታችን ሊሰራ ባለ ታሪክና ሁኔታ ውስጥ ይከተናል። ነገር ግን እኔና እናንተ እንዳልጫና ቀይወጥ የሚያምረን እንደምንመርጥ የእግዚአብሔር በሕይወታችን የሚሰራውን ነገር አየለም እኔ እንደ ሄኖክ ነው መሆን ፈልገው፣ የለም እኔ እንደ አብርሃም ነው፣ የለም እኔ እንደ ከሌ ነው ማለት አንችልም። እግዚአብሔር ባለንበት ታሪክ ውስጥ ምንድን ነው መስራት የሚፈልገው? በእኔ ሕይወት የእግዚአብሔር ዓላማ ምንድን ነው? በመከራ ውስጥ ነው የማገለግለው? በስገለግለው ታሪኬ የሚያልቀው እግዚአብሔር ሩጫዬ እንድጨርስ የሚፈልግበት መንገዱ ምንድን ነው? ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ሁሉ ከበውት በነበረ ጊዜ ከሞት ከተነሳ በኋላ ጴጥሮስን አንተ ጎልማሳ ሳለህ ወገብህን በራስ ትታጠቅ ነበረ፣ ወደምትወደው ትሄድ ነበር፣ ነገር ግን በሸመገልክ ጊዜ ሌላው መጥቶ ያስታጥቃል፣ ወደማትወደውም ይወስድሃል አለው። ጌታ ኢየሱስ ይህን ሲናገር ውድ አድማጮች የተናገረው በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ስለ ጴጥሮስ ሲናገር ነው። ጴጥሮስ እንደወደደ እንደፈለገ በጉልበቱ የሚኖር ሰው ነበር። ነገር ግን ወደማይወደው መንገድ የተወሰደ ሰው ነው። ሕይወቱ ግን ያለቀው በክብር እንጂ በውርደት አልነበረም። ክብር ለእግዚአብሔር ይሁን። ውድ አድማጮች ሕይወታችን የምንመራበት ክርስትናን የምንኖርበት እምነት እኛ እንደ ሾፌር ምን ሾፍረው በአይነ ህሊናችን በምኞታችን እየቃኘን አቅጣጫ እያሳዘን ወደምንፈልገው ነገር እንደ መኪናችን የምንጠመዘዘው እምነት ከሆነ እሱ የክርስትና እምነት ሳይሆን የጥንቆላ እምነት ነው። ሰይጣናዊ እምነት ነው። አጋንንታዊ እምነት ነው። በዚህ የተለከፉ ሰዎች ሁሉ እግዚአብሔር ካላዳናቸው በስተቀረ ከያዛቸው አባዜ እንደፈለጉት ልብስን እንደሚያወልቁት ከላይ ላይ ውለቅልኝ ሊሉት አይችሉም። የእግዚአብሔር እጅ በመህረት በላያቸው ላይ ካልተዘረጋ ከዚህ ስራትና ሰንሰለት የሚያድናቸው የለም። ስለዚህ እግዚአብሔር ባሪያዎች የሚለማመዱት እምነት ሁሉ ውድ አድማጮች እግዚአብሔርን መታዘዝ እንደ እግዚአብሔር ሐሳብ መኖር ነው። እግዚአብሔርን መታዘዝ ሳይኖረን እግዚአብሔርን መፍራት ሳይኖረን እንዲሁ አምናለሁ የምንለው እምነት ዋጋ የሌለውና የማይጠቅም እምነት ብቻ ሳይሆን ከላይ እንዳየነው ለመንፈሳዊ እስራት የሚያጋልጥ ሰይጣናዊ ቀም በሆነ ቀንበር ውስጥ የሚከተን ሊሆን እንደሚችል መረዳት አለብን። እግዚአብሔር ስም የተባረከ ይሁን። እምነት ብዙ ጊዜ ብዙ ሰዎች ጭፍን በደመ ነፍስ የሚሆን የሰው ፍላጎትናም በመኞት በስሜት ገለት የሚፈጠር አድርገው ስሉታል። መጽሐፍ ቅዱስ የሚያስተምረን እምነት እንደዛ አይደለም። እውነተኛ እምነት መንፈሳዊ እግዚአብሔራዊ ምክንያት አለው። እግዚአብሔር የሚቀሰቅሰው እንጂ እግዚአብሔርን የሚቀሰቅስ አይደለም። እደግመላችኋለሁ ውድ አድማጮች፣ እውነተኛ እምነት እግዚአብሔር የሚቀሰቅሰው እንጂ እግዚአብሔርን የሚቀሰቅስ አይደለም። የጌታ ደግነቱ፣ ስልጣኑ፣ ታማኝነቱ፣ ርህራሄው ሳይነካቸው ሳይመስጣቸው እርሱን አምነው አንዳች የሚያገኙ ሰዎች አሉ። ለዚህ ነው ቅዱሱ መጽሐፍ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። እንዲህ ውድ አድማጮች እግዚአብሔር አለ ብሎ የሚያምን ሰው እግዚአብሔር ቢፈለግ ሰዎች ወደ እሱ ቢጠጉ ዋጋ የሚሰጥ አምላክ መሆኑን ማወቅ አለበት። በአይነ ህሊና የራሳቸውን እምነት የሚለማመዱ ሰዎች ወደ እግዚአብሔር ሳይሆን የሚደርሱት ምኞታቸው እንዲሆንላቸው የሚፈልጉ እንጂ እግዚአብሔር ዋጋ እንዲሰጣቸው አይደለም። ዋጋቸውን የሚያገኙት ዋጋ ከሚሰጠው ከእግዚአብሔር ሳይሆን ራሳቸውን ካጋለጡበት ሰይጣናዊ ኃይልና አሰራር እንደሆነ ማስተዋል አለብን። ወደ እግዚአብሔር የሚደርስ ሰው ማለት እግዚአብሔርን ዓላማው ያደረገ ማለት ነው። ባለፈው እንዳስተማርኩት ሄኖክ አካሄዱን ከእግዚአብሔር ጋር ማድረጉ ውድ አድማጮች በማድረጉ ተወሰደ እንጂ ለመወሰድ ስላመነ እንዳልተወሰደ ተመልክተናል። ሄኖክን የወሰደው እግዚአብሔር ነው። እግዚአብሔር የወሰደው ሄኖክን ከእግዚአብሔር ጋር በኖረበት ጊዜ እግዚአብሔርን ደስ ያሰኘ ሰው ስለነበረ ነው። ይህ ሕይወቱ ውድ አድማጮች ለእግዚአብሔር ብዙ ደስታ ስለሆነ እግዚአብሔር ባለፈው እንዳልኩት ሄኖክን በእንደዚህ ያለ አይነት ሁኔታ ከኔ ርቀ እንድትኖር አልፈልግም፣ ና እኔ ወዳለሁበት ክብሬን ወደምታይበት ብሎ ሞትን እንዳያይ አድርጎ ወሰደው። እምነት ተልእኮ ዋናው ዓላማ ይሄ ነው። የእግዚአብሔር ሰዎች የምንሆነው እግዚአብሔርን አስደስተን ለመኖር ነው። ዛሬ ስለ እምነት ትኩረት መስጠት ካለብን አካሄዳችንን እግዚአብሔርን ደስ የሚያሰኝ እንዲሆን የሚረዳ እምነት መለማመድ አለብን እንጂ ውድ አድማጮች በሌላ መንገድ እምነትን ለሌላ ዓላማ ብንለማመድ ያ መጽሐፍ ቅዱሳዊ አይደለም። እንዲህ መመሰለ ሕይወት ለሚኖሩት የእግዚአብሔር ሰዎች የሚሰጠው ሽልማት ዋጋው ሰማያዊ ይሆናል። እግዚአብሔርን በማክበር እግዚአብሔርን በማስደሰት ሰዎች ቢኖሩ እግዚአብሔር ለነዛ ሰዎች የሚሰጠው ዋጋ ሰማያዊ ዋጋ እንደሆነ ተመልክተናል። ሄኖክ አካሄዱን ከእግዚአብሔር ጋር በማስተካከሉ ጥሩ ቤት አይደለም የተሰራለት፣ ጥሩ ኑሮ አይደለም የተሰጠው፣ ከፍ ያለው ሽልማት እግዚአብሔር ወዳለበት መሆን ነው። ክብር ለእግዚአብሔር ይሁን። እንደ ሄኖክ እግዚአብሔርን ያመኑትና አብርሃም፣ ይስሐቅ እግዚአብሔር ራሱ በሰጣቸው ምድር በምን አይነት ሁኔታ ይኖሩ እንደነበረ መጽሐፍ ቅዱስ የሚናገረው እንመልከት። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ይላል እግዚአብሔር ቃል። የና አብርሃም እምነት እንደነ ሄኖክ አይነት እምነት ነው። ያችን ምድር እግዚአብሔር ሰጥቷቸዋል፣ ላንተና ለዘርህ ተብሎ ተሰጥቷቸዋል። የአብርሃም ተስፋ ለይስሐቅ፣ የይስሐቅ ለያዕቆብ፣ ለያዕቆብ የነበረው ለ12ቱ ነገድ የተሰጠ ምድር ነው። ውድ አድማጮች እነዚህ የእግዚአብሔር ሰዎች ግን ምንም እንኳን እግዚአብሔር በእግራቸው የረገጡትን ስፍራ ቢሰጣቸው፣ እነዚህ የእግዚአብሔር ሰዎች እግዚአብሔር በሰጣቸው በዛ ምድር ላይ ግን ያንን ሕይወት የኖሩት ሰማያዊቱን ከተማ በመጠበቅ መንፈስ ነበር እንጂ የኖሩት የእግዚአብሔርን በረከት ከምድራዊ ነገር ጋር አቆራኝተው ሰማያዊውን በሚያሰረሳ ህይወት አልኖሩም። መሰረት ያላትን እግዚአብሔር የፈጠራትን የሰራትን ከተማ የጠበቁት እግዚአብሔር አምላካቸውን የሚያምኑበትን የእምነታቸውን ጥራት ያሳያል። በተሰጣቸው መልካም ብድራት እግዚአብሔር በሰራላቸው ታሪክ እነዚህ የእግዚአብሔር ሰዎች የእግዚአብሔር ሰውነታቸውን የገለጡበት እምነት ትልቅ እምነት ነው። ክብር ለእግዚአብሔር ይሁን። እኛን በሰማነው ነገር እግዚአብሔር ወደ ትክክለኛ እምነት የመምጣትን ጸጋ እግዚአብሔር ይስጠን። በጌታ በኢየሱስ ክርስቶስ ስም አሜን።